ጤና ስጥልን የተከበራችሁ የብሬድዋ አድማጮች በድጋሚ እንደምናመሻችሁ። እንግዲህ ሰሞኑን በዚህ በአሜሪካ ብቻ ሳይሆን በመላው ዓለም መነጋገሪያና መጓያየው ነው የተመረጡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡትን ውሳኔ ምክንያት በማድረግ በተለይም ከሰባት በአብዛኛው የሙስሊም ከሆኑ አገራት ስደተኞች እንዳይገቡ ለጊዜውና ለዘለቄታውም በተለይ ሶሪያን በተመለከተ ያደረጉትን እገዳና ክልከላ ተመልክቶ ተለያዩ አወዛጋቢ አስተያየቶች እየተሰጡ ነው። ይህንን በተመለከተ ከፕሮፌሰር አለማየሁ ገብረ ማርያም የፖለቲካል ሳይንስ መምህርና በዚህ በአሜሪካ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካል ሳይንስና የአሜሪካ ህገ መንግስትና የዜጎች ሰብአዊና ዲሞክራሲያዊ መብቶች መምህር ጋር እንግዲህ ፕሮፌሰር አለማየሁ ገብረ ማርያም ለህብር ሬዲዮ አድማጮችን በመላው ዓለም ለምትገኙ ኢትዮጵያውያንም አዲስ አይደሉም። ኤችአር 2003 የሚባለው በኢትዮጵያ ውስጥ ሰብአዊና ዲሞክራሲያዊ መብት እንዲከበር አሜሪካ ትልቅ ተጽዕኖ እንድታደርግ የተደረገውን እንቅስቃሴና ያን ህግ ሆኖ እንዲወጣ ከፍተኛ አስተዋጽኦ ማድረጋቸው ይታወሳል። በየሳምንቱም እንግዲህ በኢትዮጵያ ጉዳይ ይጽፋሉ። የተለያዩ የሰብአዊ መብት ጉዳዮችን በዚህም ሀገር በኢትዮጵያም ያሉትን ደጋግመው ያጋልጣሉ። ፕሮፌሰር አለማየሁ ገብረ ማርያምን በወቅቱ የፕሬዚዳንት ትራምፕ ውሳኔና ተያያዥ ጉዳዮች ላይ እንወያያለን። ጤና ስጥልኝ ፕሮፌሰር አለማየሁ፣ እንደምንሰነበቱ እንደምናመሹ?
እሺ፣ ጤና ስጥልኝ ሀብታሙ። ህብር ሬዲዮ አድማጮችህ በሙሉ እንደምንሰነበታችሁ የከበረ ሰላምታዬን አቀርባለሁ። ስለጋበዛችሁኝ በጣም ደስ ብሎኛል። በውይይቱ ላይ እንግዲህ ጠቃሚ ነገር እንካፈላለን ብዬ ገምታለሁ።
ከልብ አመሰግናለሁ ፕሮፌሰር። እንግዲህ የአሜሪካ ፕሬዚዳንት ለሀገሪቱ ደህንነት የሚያሰጉ ያሏቸውን ውሳኔዎች ስልጣኑ መወሰን ይችላል በሚል ፕሬዚዳንት ዶናልድ ትራምፕ የሰጡትን ከሰባት የሙስሊም ሀገራት ኢራን፣ ኢራቅ፣ ሱዳን፣ ሶማሊያ፣ የመን፣ ሊቢያ ስደተኞችን ለአራት ወራት ከሶሪያ ደግሞ በጭራሽ እንዳይገቡ የሚያግደውን ውሳኔ ተከትሎ ጉዳዩ የአሜሪካን ህገ መንግስት ድንጋጌ የሚጻረር ነው፣ ዘረኛ ውሳኔ ነው የሚሉ በአንድ ወገን በርካታ ተቃዋሚዎች አሉ፣ በሌላ ወገን ህጋዊና ህገ መንግስታዊ ነው፣ ገና ተጨማሪ ውሳኔዎች ይወሰናሉ የሚሉ የፕሬዚዳንቱ ደጋፊዎች አሉ። እንግዲህ ባለፈው ሳምንት በፍርድ ቤቶች በፌዴራል ፍርድ ቤቶች በከፊል የታገደው ውሳኔ ባለፈው አርብ ደግሞ በሲያትሉ ፍርድ ቤት ውሳኔ መሰረት ሙሉ ለሙሉ የፕሬዚዳንቱ ውሳኔ ታግዷል። እና የፕሬዚዳንቱ ውሳኔ ህገ መንግስታዊ ነው ወይ? የፍርድ ቤት ውሳኔ እንዴት አዩት? በአጠቃላይ
መልካም ጥያቄ ነው። አከራካሪ ነገሮች አንዳንድ ሊኖሩ ይችላሉ። መጀመሪያ ግን በፌዴራል ፍርድ ቤቱ በሲያትል አንተ በጠቀስከው ላይ የተደረገውን ውሳኔ ብንመለከት የሲያትሉ ፌዴራል ፍርድ ቤት ማገጃ ፕሬዚደንቱ ኤግዜኪቲቭ ኦርደር ወይም የፕሬዚደንቱን ውሳኔ በግል ውሳኔ ማለት ነው እንዲቆምና እንዲታገድ ያደርጋል ማለት ነው። ሁለት አይነት ነገር ነው እንግዲህ ያለው። አንደኛው የስነ ስርዓት ጉዳይ ነው። አንደኛው ደግሞ አንተ የጠየቅከው ነው። ፕሬዚደንቱ ያደረገው ድርጊት ወይም ያወጣው ድንጋጌ ፕሬዚደንቱ ስልጣን ማለት ነው በህገ መንግስቱ ተቀባይነት አለው ወይ ወይስ ህገ መንግስቱን ይጥሳል ወይ? በስነ ስርዓቱ መሰረት በአሜሪካን ፌዴራል ህግ ፍርድ ቤት ማናቸውም ሰው ማገጃ ሊያገኝ ይችላል። ማገጃም ለማግኘት የሚችልበት ነገር አንዳንድ ነገሮችን ለፍርድ ቤቱ በሚያቀርብበት እና በሚያስረዳበት ጊዜ ነው። አንደኛ ምንድን ነው የሚጠየቀው ጥያቄ ለዛ ጠያቂ ኢረፐረብል ሃርም ይሉታል። ማለትም ምንድን ነው ለዛ ጠያቂ ከባድ ጉዳትና ጠንቅ የሚያደርግ ከሆነና በሌላ መንገድ ደግሞ እነዚህ ጠንቅ እና ጉዳቶች ሊወገዱ የማይችሉበት መንገድ ሲኖር በዛ ላይ ደግሞ ከሳሽ ወይንም ጥያቄውን አቅራቢ ጉዳዩ ሙሉ በሙሉ በፍርድ ተጣርቶ በሚታይበት ጊዜ የማሸነፍ ችሎታ ወይንም ጉዳዩን ያቀረበውን ማስረጃ አቅርቦ ፍርድ ቤቱን ሊያሳምን የሚችልበት መንገድ በሚኖርበት ጊዜ እና በህገ መንግስቱም ሆነ በወጣው ድንጋጌ ማለትም ኮንግረስ ባወጣው ህጎች ሊያሸንፍ ይችላል ወይንም ጉዳዩን ለፍርድ ቤቱ ሊያሳምን ይችላል በሚሉ ነገሮች ላይ ነው። ይህንን ደግሞ ዘርዘር አድርገን እንመልከተው። ፕሬዚደንቱ የሰጠው ኤግዜኪቲቭ ኦርደር ወይም ማዘዣ ላይ አንድ አምስት የሆኑ ነጥቦች አሉ። አንደኛ አሁን የጠቀስካቸው ናቸው። ሰባቱ ስላም እምነት ካላቸው ሀገሮች ወይም በብዛት እስላም እምነት ካላቸው ሀገሮች የሚመጡት ኢሚግራንት ሆኑ ነን ኢሚግራንት እንዳይገቡ የሚለው፣ ሁለተኛ ደግሞ በጠቅላላ የአሜሪካን ሬፊጂ ወይም በፖለቲካም ሆነ በሌላ መንገድ ጥገኝነት የሚጠይቁት ሰዎችን ለ120 ቀን እንዳይገቡ የሚያደርገው፣ ከዛ ደግሞ አንዳንድ ግለሰቦች ማለት ነው ሃይማኖታዊ በሆነ መንገድ በዛውም ደግሞ ባሉበት ቦታ እነሱ የሃይማኖት አነስተኛ ቦታ የያዙ ማለት ነው። ለምሳሌ እስላም ተከታይ የሆኑበት ሀገር ውስጥ ያሉ ክርስቲያኖች እንደማለት ነው ነገሩ ከሆኑ፣ ከዛ ደግሞ ከሲሪያ የሚመጡ ጥገኞች ወይም ፖለቲካ እና ከሌላም ለማምለጥ የሚሞክሩ ጥገኞች ከወደፊት እስኪወሰን ድረስ እንዳይገቡና ከዛ ደግሞ አንዳንድ ግለሰቦች እርስ በርስ ማለት ነው ጉዳዩ እየተጠና ችግር ካለባቸው ወይንም ከአሜሪካን ሀገር ትሪቲ ወይንም እንደዚሁ አንዳንድ ስምምነት ባሉት እነሱን የማይጥሱ እስከሆኑ ድረስ የሚያደርጉ ካሉ እነሱን አንዳንዱን እየመረጡ ለማስገባት የሚያስወቅር አይነት ሁኔታ ነገር ነው። እንግዲህ ፍርድ ቤቱ እዚህ ላይ ያለው ምንድን ነው? እነዚህ ነገሮች ብዙ ሰዎችን ሊጎዱና ብዙ ሰዎችን አፌክት ሊያደርጉ ይችላሉ ነው። በስቴት ዲፓርትመንት የሚነገረው ወደ 60,000 ሰዎች በዚህ ጉዳይ ላይ ተጎጂ ሊሆኑ ይችላሉ ወይም አፌክት ሊሆኑ ይችላሉ ማለት ነው። ጀስቲስ ዲፓርትመንት ደግሞ በፍትህ ዲፓርትመንቱ ማለት ነው፣ በእነሱ በኩል ደግሞ 100,000 ይላሉ። ስለዚህ እስከ 100,000 ሰዎች በዚህ ጉዳይ ላይ ከባድ አይነት ጉዳትና ጥቃት ሊደርስባቸው ይችላሉ። የህጋዊ ጥያቄዎቹ ደግሞ አንደኛ በህገ መንግስቱ መሰረት ማናቸውም ሰው መብቱን ህይወቱንና ንብረቱን ሊገፈፍ አይችልም። ዱ ፕሮሰስ ይሉታል፣ ፍርድ ሳይታይ ማለት ነው። ፍርድ ማለት ምንድን ነው? ፍርድ ቤት ቀርቦ ዳኛ ፊት ቀርቦ ጉዳዩ ተገልጦ ምስክሮች ተጠርተው ጉዳዩ በደንብ ከተጠና በኋላ ከዛ በኋላ ነው እነዚህ ሰዎች መብታቸው ሊገፈፍ የሚችለው ማለት ነው። በዛ ውስጥ ያሉት ሰዎች ጥፋታቸው ከተረጋገጠ፣ ለምሳሌ አሸባሪ ሆኖ ከተገኙ፣ ወንጀለኞች ሆኖ ከተገኙ፣ ጥፋት ካለባቸው እያንዳንዱ እድል ተሰጥቷቸው ጥፋታቸው ከተመሰከረ በኋላ አይጉም ሊባል ይችላል፣ ከሀገር የሚባረው ሊችል ይችላል፣ ብዙም ነገር ሊደረግ ይችላል። ብዙዎቹ ለምሳሌ አሉ ከዚህ ውስጥ የሚገቡ ሰዎች ተማሪዎች አሉ እንበል፣ ለአሜሪካ ኩባንያ የሚሰሩ ሳይንቲስቶች አሉ፣ ኢንጂነሮች አሉ፣ የመሳሰሉት አሉ። ዜጋ አይደሉም፣ ግን በሬዚደንሲ ወይም ቋሚ ኗሪተኛ ህጉን ጠብቀው የሚኖሩ እና ምንም ያላጠፉ ነገሮች አሉ። እነዚህ ሰዎች በሙሉ በገፍ ዝም ብሎ በስምና ከአንድ ሀገር መጣ መባል እነሱ ተገብተው ሊቀሩ አይችሉም። ስለዚህ ህገ መንግስቱ የእነሱን መብት ይጠብቃል ማለት ነው። ከዛም አልፎ ደግሞ አይን የሚባል ኢሚግሬሽን ናሽናሊቲ አክት፣ ለምሳሌ አንድ ሰው በምን አይነት ዘዴ ፐርማነንት ሬዚደንሲ ወይም ቋሚ መኖሪያውን ሊገፈፍ እንደሚችል ይናገራል። ለምሳሌ ጊዜውን ካስተላለፈ፣ ወንጀል ከፈጸመ፣ አሸባሪነት ውስጥ ከገባ፣ ብዙ ነገሮች አሉ። ለሀገሪቷ ጠንቅ ከሆነ እንደዚህ የመሳሰሉት ነገሮች የነዋሪነት ፈቃድ ሊያስገፈፈው ይችላል ማለት ነው። ይሄ ሁሉ ሳይረጋገጥ ዝም ብሎ በደፈና አንድ ሰው እንደ ዲክታተር ተነስቶ አይ እነዚህ ሰዎች ይግቡ አይውጡ ማለት አይችልም። ስለዚህ ዋናው ነገር ምንድን ነው? የህግ በላይነት እስካለ ድረስ ራሱ ትራምፕን ቢሆን የህግ በላይነትን ጠብቆ የእነዚህን ሰዎች መብት አክብሮ ራሱን ለህግ ማቅረብ አለበት ማለት ነው። ስለዚህ እንደጠቀስከው ቅድም ከሲያትል ያለው የፌዴራል ፍርድ ቤት ያለው የፕሬዚደንቱ ማዘዣ ስራ ላይ እንዳይውል አግዶታል። ይሄም ማለት ምንድን ነው? የሚመጡት ሰዎች ይመጣሉ፣ የሚገቡትም ይወጣሉ። ምናልባት በሚቀጥለው ሳምንት ፍርድ ቤቱ ማስረጃውን የሚመለከቱ ነገሮች ሂሪንግ ይባላል። ያው ሁለቱም የመንግስትም ከሳሾችም ቀርቦ ማስረጃቸውን ለመስጠት እና ያው ዳኛው ፍርድ ለመስጠት የሚያዘጋጅ ሁኔታ ይፈጠራል ማለት ነው። በስነ ስርዓቱ መሰረት
ከልብ አመሰግናለሁ ፕሮፌሰር። እንግዲህ በአሜሪካ የህግ የበላይነት መኖሩ ብዙ ማሳያዎች አሉ። ሰሞኑን የሚሰጡት የፍርድ ቤት ውሳኔዎች ፕሬዚዳንት ዶናልድ ትራምፕ ጨምሮ እንግዲህ ቅዳሜ በትዊተር አካውንታቸው ጭምር ፍርድ ቤቱን እስከ መንቀፍ ሄደዋል። ዞሮ ዞሮ ውሳኔው ተግባራዊ ሆኗል። የአሜሪካ ሆምላንድ ሴኩሪቲም መግለጫ አውጥቷል። የነበሩት ገደቦች ሁሉ ተነስተው እንግዲህ የጉዞ እንቅስቃሴ የተደረገ ነው። ከዛ ቀደም ዲፖርት የተደረጉ ወደ የቦታው የተሸኙ አሉ፣ ታስረው የነበሩና ተፈተው የገቡም አሉ። እንግዲህ ባለፈው ሳምንት ጭምር ፍርድ ቤቶች ይሰጧቸው የነበሩትን ውሳኔ መሰረት አድርጎ እና ምናልባት እንደው በአሁኑ ወቅት ቅድሚያ ለአሜሪካ በሚል አንዳንዶች እንደሚሉት እንግዲህ የተሳሳተ ሆን ብሎ ለአሜሪካ ደህንነት ቅድሚያ እንስጥ በሚል ቅስቀሳ ፕሬዚዳንት ዶናልድ ትራምፕ ያሉት እንደው ከህግ በላይ መሄድ የሚችሉበት ሁኔታ ይኖራሉ?
የለም እንግዲህ ይሄ ትልቅ የአገሪቷን መሰረታዊ የሆነ ህገ መንግስቱን የሚያናጋ ነገር እና እዛ ላይ የሚከሰት ጥያቄ ነው። ይሄም ማለት ምንድን ነው? ይቺ ሀገር እንግዲህ ባላት ህገ መንግስት ስትተዳደር ከ234 ዓመት በላይ አልፏታል። በዛን ጊዜ ውስጥ የፍርድ ቤቱ በላይነትና ህገ መንግስት መጠበቅና ህገ መንግስቱን የሚጥሱትን እንደሚያግድ የሚያጠራጥር ነገር ይሄ ከሀገሪቷ መዋቅር ጋር አብሮ ያለ ደምስር ውስጥ የሚሄድ መርሆ ነው ብለን እናየው እንችላለን። ቅድም እንዳልከው ትራምፕ ትንሽ አለማወቅም ሊሆን ይችላል፣ ጥጋብም ሊሆን ይችላል፣ ብሪትም ሊሆን ይችላል፣ ብቻ በብዙ ነገሮች የዚህ አይነት ነገር የገባው አይመስል። ይህም ማለት ምንድን ነው? አንድ ፕሬዚደንት ዳኛን የፌዴራል ዳኛን ለመንቀፍ በጣም በጣም አስቸጋሪ ነገር ነው። ምክንያቱም ምንድን ነው? በዚህ ሀገር ህገ መንግስቱ ሶስት አይነት ቅርንጫፎች ፈጥሯል። ህግን የሚያሳልፉ ህግን በስራ ላይ የሚያውሉና ህግን ደግሞ በፍርድ ሸንጎ አስተናግደው በስራ ላይ የሚያውሉ ሶስት ቅርንጫፎች አሉ፣ ዳኞች ማለት ነው። ስለዚህ እነዚህ ሶስት ቅርንጫፎች በራሳቸውን በጣም በተከባብረው መኖር ያለባቸው ናቸው። ህገ መንግስቱም ያስቀመጠውና በህገ መንግስቱ መዋቅርም የሚታየው ይሄ ነው። አንዱ አንዱን ሊዘልፍና አንዱ አንዱን ሊያቋሽሽ ምናምን አይችልም። ይሄ ስራታ የሆኑ ነገሮች ናቸው። ቀደም አድርገን እንደጠቀስከው ዳኛውን ለፌደራል ዳኛ ሲነቅፍ ይሄ ዳኛ የሚሉ ሶ ኮልድ ብሎ ነው የተናገረው። በጣም ጸያፊና ከአገሪቷም ህገ መንግስት ጋር የሚጻረር ትምከታዊ አይነት አነጋገር ነው። ለምንድን ነው ብትል ራሱ የአገሪቷ ህገ መንግስት ሶስት ቅርንጫፎችን ይፈጥራል። እነዚህ ሶስት ቅርንጫፎች አንደኛው ህግ እንዲፈጥር እንዲሰራ፣ አንደኛው ህጉን በስራ ላይ እንዲያውል እና አንደኛው ደግሞ ህጉን እያነበበ በምን አይነት ዘዴ ደግሞ ህጉ በስራ ላይ እንደሚውል እና በተለይ ደግሞ ክርክር በሚኖርበት ጊዜ እንዴት አድርጎ ህጉን በቦታ ላይ እንደሚያስቀምጥ የሚኖሩ አካሎች ናቸው። እሱ በመንቀፍ እንደዚህ በሚናገርበት ጊዜ የሚናገረው አንደኛ ንቀት ነው። የዚህ አይነት ንቀት ደግሞ ህገ መንግስቱም አይቀበለውም። በአገሪቷም የፖለቲካና የህግ ባህል የሚቀበሉት ነገር አይደለም። ምክንያቱም ሶስቱም ቅርንጫፎች ተከባብረው መኖር እንዳለባቸው የተረጋገጠና ለ234 ዓመት ሲደረግ የኖረ ባህል ነው። እዚህ ላይ ትራምፕ ምናልባት ካለማወቅና ፕሬዚደንት ስለሆንኩኝ ብዙ ነገር ማድረግ ይችላል የሚል ነገር ሊኖረው ይችላል። ግን በህገ መንግስቱ ፕሬዚደንቱ በጣም ጥቂት ስልጣኖች ነው ያሉ። በጣም አንቀጽ 2 ላይ ብትመለከት ፕሬዚደንቱ ኮማንደር ኢን ቺፍ ይሉታል፣ ወይንም የጦር መሪ እንደማለት ነው። ከዛ ደግሞ እስረኞች በሚኖሩበት ጊዜ እነሱን ምህረት መስጠት ይችላል። ሌላዎቹ ግን ከሴኔቱ ጋር አብረው የሚካፈሉት ነገር ነው። ለምሳሌ የውጭ ሀገር ስምምነት ቢኖር ከሴኔቱ ለሴኔቱ ማቅረብ እና ሴኔቱ ሊያጸድቀው ይችላል። ዳኛ የፌዴራል ዳኛ መሰየም ካለበት ለስሞቹን ወደ ፕሬዚደንት ወደ ሴኔቱ ይልካል። እንደዚህ አይነት ነገሮች ብቻ ነው እንጂ ፕሬዚደንቱ ያለው ስልጣን ከ199 የሚመጣው ኮንግረሱ በሚያወጣው ህግ ላይ ተመሰረተ ነው። ስለዚህ ህጉን ጥሼ እኔ ዳኛ የሚለውን አልቀበልም የሚለው ነገር ወደ ኢምፒችመንት ወይም ከስራ የመባረርን እንደ መጋበዝ አይነት ነገር ነው እና እዚህ ላይም የሚለው ዳኛውን ንቆ ዳኛው የሚሰራውን አያውቅም፣ ወደ ይግባኝ እንሄዳለን ይግባኝ ላይ እናሸንፋለን ምናምን እያለ ሩምባውን ይነፋል ትራምፕ ለማለት ነው። አካሄዱ በዚህ ከቀጠለ ፍርድ ቤቱን ከማቋሸሽ ወይም ፍርድ ቤቱን ካለመከተል ይሄ ራሱ ኢምፒቸብል ኦፌንስ ሊሆን ይችላል፣ ወይም ፕሬዚደንትነቱን ሊያስወጣ የሚችል ነገር ይሆናል። ፕሬዚደንት እኮ ማለት ተራ ሰው እኮ ማለት ነው። ምንም ስልጣን ቦታ ገባ እንጂ ከህግ በላይ ወይም የዲክቴተር ሀገር አይደለም። ፕሬዚደንት ሆነ ፕራይም ሚኒስተር የመሳሰሉትን ነገር ምንም ከተራሱ ምንም በህግ ሲታይ ከተራሱ ምንም የሚለየው ነገር የለም። ስለዚህ ፕሬዚደንት ነኝ ብሎ ከስልጣኑ በላይ ሊያደርግ አይችልም። ስልጣኑ የፕሬዚደንቱም ሆነ የፍርድ ቤቱም ሆነ የኮንግረሱም ሆነ በህገ መንግስቱ የተገደበ ነው። የተገደበ ነው ስንል የታወቁ ናቸው። ከዛ በላይ ሊያልፉ አይችሉ። ከዛ በላይ ማለፍ ቢሞክሩ የፍርድ ቤቱ ሁልጊዜ ገርፎ ይመልሳቸዋል። ይሄ ደግሞ ከ1803 ዓ.ም ጀምሮ ማዲሰን ከሚባለው ጊዜ ጀምሮ ያለ ባህልና የተረጋገጠ ስር የሰደደ መሰረታዊ የሆነ ነገር ነው። ስለዚህ ፍርድ ቤት የሚለውን አልቀበልም የሚል ማንም ሰው የለም። አሜሪካን ሀገር ውስጥ አልቀበልም ማለት ህገ መንግስቱን አልቀበልም ወይንም እኔ አፈንግጬ ከህግ በላይና ከህግ በላይ እሰራለሁ እንደማለት ስለሆነ አኳኋኑ በጣም አስቸጋሪ ይሆንበታል ብዬ ነው የምገምተው።
ከልብ አመሰግናለሁ። እንግዲህ ጥያቄውም አብሮ ስለተነሳ ብዙ መገናኛ ብዙሀን ከፕሬዚዳንት ኒክሰን ጋር ዶናልድ ትራምፕን የማወዳደር ነገር አለ። እንግዲህ ፕሬዚዳንት ኒክሰን በቅሌት ምክንያት ከፕሬዚዳንትነታቸው የተባረሩበትን ሂደትና አሁን ዶናልድ ትራምፕ በጥቂት ቀናት ውስጥ እያደረጉት ያለው እየሄዱበት ያለው አካሄድ ህገ መንግስት አይደለም ሊባረሩ ይችላል የሚል እንደውም እናባረራለን ሁሉ ዘመቻ የጀመሩ አንዳንድ ሴናተሮች አሉ። እንግዲህ እንደ ሴናተር ኤሊዛቤት እና ሌሎችንም ማንሳት ይቻላል። እና በእርግጥ ዶናልድ ትራምፕ በዚህ አካሄዳቸው ከቀጠሉ የኒክሰን እጣ ይገጥማቸዋል ወይ?
እንግዲህ ጥሩ ነው። የኒክሰን ጉዳይ ምንድን ነው? ኒክሰን አክቹዋሊ ወንጀሎች ፈጽሟል። እርግጥ ያው በምህረትም ፕሬዚደንት ፎርድ ጉዳዩን ወደ ጎን ቢያስይዙትም ኒክሰን የሰራው ብዙ ወንጀሎች አሉ። አንደኛ የዴሞክራቶችን ፓርቲ ያላቸውን ቢሮ ወሮበሎች ወይም እሱ በላካቸው ቤት ሰባሪዎች ገብተው ድምፅ መቅጃ እንዲያስቀምጡ አድርጎ ነበረ። እሱን የሚቃወሙትን በተለይ አንቲወር የሚባሉ ወይም በቪየትናም ወር ተቀናቃኝ የሆኑትን እነሱን በኤፍቢአይ እና በሲአይ እንዲፈለጉ እና እርምጃ እንዲወሰድባቸው በአሜሪካን ሀገር ህግ በሀገር ውስጥ ምንም አይነት ሚና ሊጫወት አይችልም። ግን እነሱን እንዲህ በማድረግ አንዳንድ ግለሰቦች ላይ የዶክተሮቻቸው ጋር ገብቶ ስለ አእምሮ በሽታ ያላቸው ምናምን የመሳሰሉትን ነገር እንትን ለማለት ወንጀሉ ከተፈጸመ በኋላ ደግሞ ከቨር አፕ ወይንም ወንጀሉን እንዳይታወቅ ውሸትና ሰዎች ውሸት እንዲዋሹ ኦብስትራክሽን ኦፍ ጀስቲስ ይሉታል። ፍርድ ቤቱ እውነቱን እንዳያገኝ ማወናበጃ ነገር በመስጠት ብዙ አይነቶች ወንጀሎች ሰርቷል። አሁን ግን በልዩነቱ ምንድን ነው ከትራምፕ ጋር ስና ትራምፕ እኔ ስልጣን ፕሬዚደንት ሶሎኩን ሁሉ ነገር ስልጣን አለኝና የፕሬዚደንቱ ስልጣን ከሁሉም ይበልጣል፣ እኔ ያልኩት ብቻ መሆን አለበት፣ ዳኞች የሚሰሩትን አያውቁም፣ ህዝቡ እኔን ስለመረጠኝ ዳኞች እኔንም ለእኔ መስገድ አለባቸው፣ ህጉን አስፈላጊ ከሆነ ለሀገሪቷ ጥንቃቄና ደህንነት ሲባል ህጉንም መጣስ እችላለሁ። ይሄም አንደኛው ችግር የኒክሰን ነበረ። እነዚህን ሰዎች የምከታተላቸው በተለይ ጦርነቱን በቪየትናም ያለውን የሚቃወሙ የሆኑት የሀገሪቷን ደህንነት የሚቃወሙ ናቸው በሚል እሱ ልዩነቱ ምንድን ነው? ያኛው ስለ ጦርነት ቪየትናም ጦርነት ነው፣ ይሄኛው ደግሞ የሚያወራው ስለ ቴሮሪዝም ወይም አሸባሪነት ምናምን ነው። ስለዚህ እንደዚህ አይነት ነገሮችን በመሸንገል ወይም እነዚህን ነገሮች እውነት አስመስሎ በማቅረብ ከፍርድ ቤቱ በላይ ሆኖ እና ከህገ መንግስቱ ውጭ ለመስራት ነው የሚፈልገው። ስለዚህ ከህገ መንግስቱ ውጭ መስራት ከፈለገ እንግዲህ ፍርድ ቤቱ ራሱ እኮ ሙሉ ስልጣን አለው። ፕሬዚደንቱ ማለትም ምንድን ነው የፍርድ ቤቱን ትእዛዝ ካልተከተለ ፕሬዚደንቱ ራሱ ዳኛው ወይም ፍርድ ቤቱ አዞ ይሄ በጣም አስቸጋሪና በጣም የሚያናጋ ነገር ሊሆን ይችላል። ግን ፕሬዚደንቱ ራሱ ተይዞ ፍርድ ቤት እንዲቀርብ ሊደረግ ይችላል። ምክንያቱም ፕሬዚደንቱ ህገ መንግስቱን ከጣሰ እንደማናቸውም ወንጀለኛ ተከሰው ሊቀርብ ይችላል። ስለዚህ በህገ መንግስቱ የዳኞችና የፍርድ ቤቱ ስልጣን በጣም ከፍ ያለ ነው። በተለይ ህገ መንግስቱን በሚጥሱ አይነት ጉዳዮች ላይ ማለት ነው።
የሲያትሉ ፍርድ ቤት አስተያየቱን ሰጥቷል። እንግዲህ ፕሬዚዳንቱም ቢሆን ከህግ በላይ አይደለም ብሏል። እንግዲህ የሌሎቹ ተቋማት ሆምላንድ ሴኩሪቲን ጨምሮ ሁሉም ተቋማት የፍርድ ቤቱን ውሳኔ ተግባራዊ እያደረጉ ነው። የፕሬዚዳንቱን ውሳኔ ወደ ጎን አድርገውና ምናልባት በዚህ ተቃርኗቸው ፕሬዚዳንት ትራምፕ ይቀጥላሉ፣ እንግዲህ ሌሎች ህጎችንም እናወጣለን ብለዋል። አንዳንዶቹ እንግዲህ በትንንሽ ወንጀሎች ሳይቀር፣ በትራፊክ ወንጀሎች ሳይቀር ስደተኞችን ለማባረር የተለያየ ማህበራዊ ጥቅም የሚወስዱ ስደተኞችን የሚል አንዳንድ መረጃዎች እያፈተለኩ ነው አስቀድሞና እንዲህ አይነቱን ነገሮች በሀገር ደህንነት ስም ፕሬዚዳንቱ ከህገ መንግስት በላይ ሆኖ መውሰድ ይችላል። ይህን ካልቻለስ እንደው በዚህ የተቃርኖ እንቅስቃሴያቸው ፕሬዚዳንት ትራምፕ እስከ መጨረሻ ድረስ ሊቀጥሉ ይችላሉ ወይ?
መቼም በጠቅላላ ለመናገር አስቸጋሪ ነው። ግን ያው የመጀመሪያው ዙር ላይ ፕሬዚደንቱ አንድ ላልቦ ሆነዋል። ይሄ እንግዲህ ለፕሬዚደንቱ መጀመሪያ በኢሚግሬሽን በኩል ይህንን አደርጋለሁ ብሎ የተነሳው ሰውዬ ሳያስብበት ወይም አማካሪዎች ሳያስቡበት ዝም ብለው አወና ምናምን ዝም ብሎ አንዳንድ ነገሮች ጥለው ያደረጉት ነገር እንደዚህ ተንኮታክቶ ሲወርቅ ምናልባት አንዳንድ ሀሳብ ሳይሰጠው አይቀርም። እሱንም የሚያማክሩት ሰዎች ምናልባት ይህን ነገር ቀስ ብለን እንያዘውም ሳይሉ አይቀሩም። ምክንያቱም በዚህ ከቀጠለ ፍርድ ቤቶቹም በዛው መቀጠላቸው አይቀርም። ይህም ማለት ምንድን ነው? አሁን ኦልሬዲ ፍርድ ቤቱ የወሰነውን ተቀብሏል። ማለትም የፕሬዚደንቱ ኦርደር ወይም ማዘዣ ተሽሯል፣ ዳኝነት እስኪሰጥ ወይም ፍትህ እስኪሰጥ ድረስ ማለት ነው። ስለዚህ የዳኛውን ደግሞ ውሳኔ ማገጃው በደንብ አድርጋ ከተመለከትከው የሚጠቅሰው አንድ ዋና ነገር አለ። ይህም ምንድን ነው? ከሳሾች ባነሱት ጉዳይ ላይ ለማሸነፍ ወይም ጉዳያቸውን ቦታ ለማስያዝ ያላቸው እድል ከፍ ያለ ነው የሚለው ላይክሊሁድ ኦፍ ፕሪቬይሊንግ ይባላል። በአነሱት ጥያቄ ላይ ሊያሸንፉ ይችላሉ የሚል አይነት አስተያየት ነው። ይሄ ያሸንፋሉ ማለት ሊያሸንፍ ይችላሉ ይህንን የሚል ቦታ መድረስ አለበት ዳኛው ማገጃውን ለመስጠት ማለት ነው፣ ኢንጃንክሽኑን ለመስጠት። ትራምፕ ብዙ ነገር ሊሞክር ይችላል። ካለማወቅም ይሆናል ምናልባት አማካሪዎቹም ወይ በእብሪት ወይንም እስቲ እንሞክር እስቲ በዚህ ልናደርግ እንችላለን የሚል ሊሆን ይችላል። ግን በእኔ አስተያየት በአሜሪካን ሀገር የፌዴራሉ ፍርድ ቤት በጣም ጥንቃቄ ያለውና በጣም ጠንካራ ነው። ለዚህ አይነት ነገር የሚመች አይደለም። ከአሁን በፊትም አይመችም፣ አሁንም በስራ ላይ አሳይቶታል። ትራምፕ ምናልባት ባለው ስልጣን እምነት ቢኖረው ዳኛውን አልከተልም የፈለግኩትን አደርጋለሁ ይል ነበር፣ ግን አላደረገም። ምክንያቱም የሚገፋውን ያህል ገፋ፣ ፑሽንግ ዘ ኤንቨሎፕ ይባላል፣ ወይም እስከ ጫፏ ድረስ አድርሶ ልክ መውረጃው ሲደርስ ወደኋላ ተመልሷል ማለት ነው። ስለዚህ የዳኞቹንም ስልጣን ይቀበላል ማለት ነው። ሌላው ደግሞ ጠቋሚ ነገር ምንድን ነው? እዚህ ላይ የስድብ ሩምታ ማምጣቱ ነው። ሁልጊዜ ዶናልድ ትራምፕ አንድ ነገር አይሆንም ሲባል ስድብ ነው የሚጀምረው። ፌክ ኒውስ ይላል፣ ሪፖርቱን ካልወደደ ዳኛ እንትን ካላለው አንድ ነገር ይሰጣል ምናምን። ስለዚህ ሁልጊዜ እንደ ሕፃን ልጅ እየዘለለ ወደ ስድብና ወንጭፍ አወራወር ላይ ነው የሚገባው። በዚህ አይነት ግን ብዙ ይዘልቃል ብዬ አልገምትም። ስልጣኑንም ሊጠቀምበት አይችልም። ወደደም ጠላም ህገ መንግስቱን መከተል አለበት። ይሄ ነው ዋናው ነገር። ይችን ሀገር አብሮ ሊያቆማትና በዓለምም ታላቅ ሆና እንድትኖር ያደረጋት ህገ መንግስቱ ስላለና ህገ መንግስቱ ደግሞ ስር ሰዶ በህብረተሰቡና በህጉም ውስጥ ተቀባይነት ኖሮ ተከታይም አለው እሱንም ደግሞ የሚያቀነቅኑና የሚያስከብሩ ሰዎች ስላሉ ለዚህ ብቻ ነው አሜሪካ እንደዚህ ሆና ልትኖር የምትችለው። ለዚህ ነው ሁልጊዜ ነው የምለው ጥብቅ የሆነ ህገ መንግስትና ህገ መንግስቱን አስከባሪ አካል ካለ ፍርድ ቤት ማለት ነው፣ ኢንዲፐንደንት ጁዲሽሪ የሚሉት ገለልተኛ የሆነ የዳኝነት አካል እስካለ ድረስ ማንም ሀገር ኢትዮጵያም ሆነች አሜሪካ ማንም የበለጠ ህዝቡም ሆነ ኢኮኖሚ ሁሉ ሊያድግ የሚችልበት ለዚህ ነው ህገ መንግስት በወረቀት ላይ ተጽፎ ዝም ብሎ ከላይ ሸልፍ ላይ የሚቀመጥ ሳይሆን ህገ መንግስት በስራ ላይ የሚውል እስካለ ድረስ ስራውን ላይ ደግሞ የሚያውሉት ገለልተኛ የሆኑ ዳኞች እስካሉና የእነሱ ውሳኔ ተግባራዊ የሚሆንበት መንገድ እስካለ ድረስ ማንም መጣ ብዙ ለውጥ ሊኖር አይችልም። ምክንያቱም ህገ መንግስቱን ተከትሎ ነው ሁሉ ነገር ሊሰራ የሚችለው ማለት ነው። ለዚህ ነው እቺ ሀገር እንደዚህ ጠብቃና ከሌላው ሀገር የበላይ ሆነ ብዙ አመታት ልትኖር ይቻለች።
ፕሮፌሰር አለማየሁ እንግዲህ በተለይ ዶናልድ ትራምፕ እንከሳለን በፍርድ ቤት የተለያዩ የሰብአዊ መብት ተሟጋቾች እንግዲህ በደል በደረሰባቸው ወገኖች ስም ለመክሰስ ሁሉ ይሄዳሉ፣ ከስልጣናቸው ይባረራሉ ብለው አስተያየት የሚሰጡ አሉ። እና ፕሬዚዳንቱን መክሰስና ውጤት ማግኘት ይቻላል ወይ? ምናልባትስ ከዚህ ህገወጥ እርምጃዎች እንደዚህ አንዳንድ ነገሮች የሚቀጥሉ ከሆነ ፕሬዚዳንት ዶናልድ ትራምፕ እንደው ስላላወቅኩ ነው ቢሉ በህግ ፊት ይቅርታ ይቆጠራሉ? እንደዚህ ህገ መንግስትን የሚጻረሩ አንዳንድ ውሳኔዎችን ወስነው ያ ከተጠያቂነት ያድናቸዋል?
አንዱ ጥያቄ ውስጥ የተቀበሩ ሁለት ሶስት አራት ጥያቄዎች አሉ። መጀመሪያ መመልከት ያለብን ምንድን ነው፣ ፕሬዚዳንቱ ከማንም ተራ ሰው አይለይም። ግን አንዳንድ ነገሮች ላይ ለቀቅ ያለ ነገር ሊኖር ይችላል። ፕሬዚዳንቱ ወንጀል ከሰራ እንደ ማንም ተራ ሰው ይከሰሳል፣ እንደ ማንም ተራ ሰው በፍርድ ቀርቦ ፍርድ ይሰጠዋል። አሁን የምንነጋገራቸው ነገሮች ወደ ወንጀል አልገቡም። የገቡት ወደ ሲቪል ኬስ ወይም ወንጀል ያልሆኑ ነገሮች ላይ ነው የሚያተኩረው። ምንድን ነው ፖሊሲ ያወጣ ነው እንግዲህ ፕሬዚደንት ወይም እንግዲህ አንደኛው ቅርንጫፍ ማለት ነው ፖሊሲ ወይም የአመራር ነገር በሚያውልበት ጊዜ ስህተት ሊኖር ይችላል። አነባበቡና ያንን ህጉንም ሆነ ሌላውን ነገር በስራ ላይ የማዋሉ ነገር ሊምታታ ይችላል፣ ወይም አንዳንድ ነገሮች ሊኖሩ ይችላሉ። ስለዚህ ፍርድ ቤቱ ሁልጊዜ የሚመለከተው ምንድን ነው? ፍርድ ቤቱ እድል ይሰጣል። እነዚህ ነገሮች አልተስተካከሉና አስተካክል ይባላል። አሁን የተደረገው ሲያትር ላይ ይሄ ነው። እነዚህ ቀደም አድርጌ የጠቀስኳቸው አንቀጾች ተጠያቂ ስለሆኑ ወይም ጥያቄ የሚያነሱ ስለሆኑ እነዛን ነገሮች ስራ ላይ አውሉም አለ፣ እሺ ያለ አቆመ። ስለዚህ ከአሁኑም በኋላ አንዳንድ ነገሮች ቢያደርግና ለሙከራ ብሎ ወይም ስቲችን ባደርግ አመልጣለሁ ብሎ የሚያደርጋቸው ነገር ካለ ሁልጊዜ የፍርድ ቤቱ እድል ይሰጠዋል፣ አስተካክል ይባላል። አላስተካክልም ሲለው እንግዲህ ከዛ በኋላ ኮንተምት የሚሉት አለ፣ ወይም ለፍርድ ቤቱ ትምከት ወይም ንቀት ማሳየት ወይም ሌላም ደግሞ አሉ ህግ ድንጋጌ። አንድ ፍርድ ቤት ሲያዝ ማናቸው ነው ሰው ፕሬዚደንት ሆነ ተራ ሰው ሲያዝ አልከተልም ካል ወንጀል ነው፣ ክሪሚናል ኮንተምት ይባላል። ፍርድ ቤቱን ወንጀላዊ በሆነ መንገድ አለማክበር እንደማለት ነው። እሱ ራሱ በወንጀል ደረጃ ያስቀጣል። ያ ወንጀል ደግሞ የሚያስቀጣ ከሆነ ወደ ኢምፒችመንት ወይም ከስራ የሚያስወግድ ነገር ሊሆን ይችላል። ስለዚህ አሁን ያለው ክሪሚናል ሰው ወደ ሲቪሉ ገደማ ነው። ፖሊሲ ማለት እንግዲህ አስተዳደር ነው። ፕሬዚደንቱ በሚታየው ነው ያደረገው፣ ግን ያደረገው ከህገ መንግስቱ ጋር ተጻረዋል ማለት ነው። ስለዚህ ፕሬዚደንቱ የሚያደርገውና ህገ መንግስቱ በተጻረረ ጊዜ ሁልጊዜ ፕሬዚደንቱ የሚሰራው ስራ ከህገ መንግስቱ ጋር አብሮ መሆን አለበት፣ ወይም ህገ መንግስቱ መጣስ የለበትም። የዳኞች ስራ ይሄ ብቻ ነው፣ ሌላ ስራ የላቸውም። በዚህ አይነት ጥያቄ ላይ ማለት ነው ፕሬዚደንቱ የሰራው ወይንም ኮንግረሱ የሰራው ነገር ህገ መንግስቱን ይጻረራል ወይ? አዎ ይጻረራል ከተባለ ያ ነገር አንኮንስቲቱሽናል ይባላል፣ ውድቅ ነው ማለት ነው። የሚያጨቃጭቅና የሚያጠራጥር ነገር የለ። አይደለም ከተባለ ደግሞ ወይንም ግማሹ ነው ግማሹ አይደለም ከተባለ ሆኖ ይጸድቃል። ህገ መንግስቱ ይጣላል የተባለ ደግሞ በጎን ይጣላል ማለት ነው። ምናልባት አድማጮችህም እንዲረዱት የምፈልገው ነገር ምንድን ነው፣ ህገ መንግስታዊ ጥያቄ በሚነሳበት ጊዜ ያለው ጥያቄ በጣም ቀላል ነው። ፕሬዚደንቱ ያደረገው እዚህ ላይ ፕሬዚደንቱ ያደረገው ስንል ምንድን ነው፣ ጃንዋሪ 27 ያሳለፈው ኤግዜኪቲቭ ኦርደር ወይንም የኤግዜኪቲቭ ማዘዣ ህገ መንግስቱን ይጥሳል ወይ? አንደኛ ጥያቄ። ሁለተኛ ህገ መንግስቱን ካልጣሰ ደግሞ ኮንግረስ ያወጣውን ህግ ይጥሳል ወይ? ሁለተኛ። ሶስተኛ ደግሞ ኮንግረስም ለምንም ህገ መንግስቱ ካልጣሰ አሜሪካንና ሌላ ሀገር ላይ ያለ ስምምነት ትሪቲ ይባላል እሱን ይጥሳል ወይ ነው። እነዚህ የሀገሪቷ ታላቅ ህጎች ናቸው ማለት ነው። ማንም ሊጥሳቸው አይችልም፣ ህገ ስነስርዓት ሳይከተል ማለት ነው። ስለዚህ እነዚህ እስከሆኑ ድረስ የዳኛው ስራ በጣም ቀላል ነው ማለት እንችላለን። ማስረጃውን ከተመለከተ በኋላ እነዚህ ፕሬዚደንቱ ያወጣው ማስረጃ ህገ መንግስቱ ይጥሳል ወይም የኮንግረሱን ህግ ይጥሳል አለዛ ስምምነት ይጥሳል ይላል። ፍርድ ቤቱ ያንን ሲወስን ፕሬዚደንቱ ይግባኙን ደግሞ ይዞ ወደ ላይ ሊወጣ ይችላል። መጨረሻ ላይ ይግባኙ ወደ ሱፕሪም ኮርት ይሄዳል። ሱፕሪም ኮርት የመጨረሻውን መልስ ይሰጣል። ነው ወይንም ጥሷል ወይም አልጣሰም ይላል። ያ መጨረሻ ቃል ነው ማለት።
ከልብ አመሰግናለሁ። እንግዲህ ፕሬዚዳንት ትራምፕ ብቻ ሳይሆኑም በአብዛኛው ዝምታን የመረጡ የሪፐብሊካን የኮንግረስና የሴኔት አባላትም በተዘዋዋሪ በፕሬዚዳንቱ እርምጃ እንደ መስማማት የሚቆጥሩና የሚወቅሷቸው ወገኖች አሉ። የእነሱ በምክር ቤቱ አብላጫ መሆንና በዚህ ወቅት እንዲህ ዓለምን እያነጋገረ ባለው አብይ ጉዳይ ላይ ብዙዎቹ ዝምታን መምረጥ ፕሬዚዳንቱ ወደፊት ወስዳቸዋለሁ ለሚሏቸው ውሳኔዎች ጉልበት አይሰጥም ወይ? ይህ እንግዲህ የብዙ ስደተኞች ስጋት ነው። እንግዲህ በተለይ በአብዛኛው ስደተኛን የሚመለከት ነው። እንግዲህ አሜሪካ ፈርስት፣ ለአሜሪካ ቅድሚያ መስጠት በሚል ስደተኛን በዘር በሃይማኖት እንደዚህ የሚያገል እርምጃ ነው እየተወሰደ ለመውሰድ የሞከሩ ያሉትና ምናልባት ወደፊትስ እንደው ይህንን ስጋት የምክር ቤቶቹ በዝምታ መምረጥ በአብዛኛው የምክር ቤት አባላቱ ለፕሬዚዳንቱ ተጨማሪ ጉልበት አይሆንም ወይ?
እንግዲህ እዚህ ላይ ሪፐብሊካኖች በጣም አጣብቂኝ ቦታ ላይ ነው ያሉት። ማለት ምንድን ነው? አንደኛ ዶናልድ ትራምፕ ሪፐብሊካን አይደለም፣ አትሊስት ሪፐብሊካን እንደምናውቀው ማለት ነው። የሪፐብሊካን ፓርቲ ሰርቆ ወይንም ሃይጃክ ያደረገ ሰው ነው። ታስታውስ ያስታውስ እንደሆነ በካምፔኑ ጊዜ ሪፐብሊካኖችን እያንዳንዱ ስም እያወጣ ፓርቲው ኤሊቶች ነው፣ የሰራተኛውን ክፍል አይደግፍም፣ ፓርቲን ሲያዋርድ እና ሲያዋድቅ የኖረ ሰው ነው። አሁን ራሱን ሪፐብሊካን ብሎ ነው ያቀረበው። ስለዚህ መደበኛ ሪፐብሊካኖች እሱን ሪፐብሊካን ብሎ አያዩትም። ግን ችግሩ ምንድን ነው? በሪፐብሊካን ስም ተመርጦ በዛ ላይ ደግሞ አንዳንድ ሪፐብሊካን የሚደግፉትን አይነት ነገሮች ለምሳሌ በኢሚግሬሽን ሆነ በሌላ ነገር በኦባማ ኬር የመሳሰሉትን ነገሮች እያንጸባረቀ እነዚህ እንደግፋለሁ እያለ ዶናልድ ትራምፕ የራሱ ሰው ነው። እሱንም የሚያማክሩትም ምን የሚሉትም የራሱ አማካሪዎች አሉ ምናምን። ከዋና ፓርቲዎቹ ጋር ምንም አይነት የፕሮግራም የሆነ ነገር ግንኙነት የለውም። ለምሳሌ ፖል ራያን እነዚህ ኮንሰርቫቲቭ ነን የሚሉ ናቸው። እነሱ ብዙ ነገሮች አላቸው ፕሮግራማቸው ውስጥ የሀገሪቷ ስፔንዲንግ እንዲቀነስ፣ አንዳንድ ፕሮግራሞች እንዲቆረጡ፣ የራሳቸው በኦባማ ኬር በመሳሰሉት ነገሮች ብዙ የራሳቸው ኮንሰርቫቲቭ ፕሮግራም ብሎ የሚያቀርቡት ነገር አለ። ይሄ ሰውዬ ከዛ ጋር ምንም የተገናኘ ነገር የለውም። እሱ የሚፈልገውን ነው ማድረግ የሚፈልገው ራሱን ሪፐብሊካን እያለ። ስለዚህ ሪፐብሊካን ፓርቲን እንደ ኪራይ አርጎን የወሰደው ተከራይቶታል ማለት እንችላለን። ስለዚህ እነሱ ምን ብለው ለመናገር አጣብቂኝ ሁኔታ ነው። ወጥተው እሱም ቢቃወሙ ሪፐብሊካን ቤት የሚባሉት እነዛ ወጥተው የመረጡት እነሱ ደግሞ በሚቀጥለው ምርጫ ላይ ቁጣ ሊያሳያቸው ይችላል። ቢናገሩ ከዛ ጋር ችግር አለ። ባይናገሩ እንደዛ አሁን ያልከው አይነት ትችትና ነገር ይመጣባቸዋል። ስለዚህ እነሱ ራሳቸው ምን ማድረግ እንዳለባቸው አላወቁም። እሱ የሚፈልጋቸው ነገርና እነሱ ኦልሬዲ ለምሳሌ ፖል ራያን ለረጅም ጊዜ ያዘጋጀው ፕሮግራም አለ፣ ስለ በጀት ስለ ምናምን የመሳሰሉት ነገሮች። እነዚህ ነገሮች አሁን የትም ሊንቀሳቀሱ አይችሉም። ምክንያቱም ትራምፕ የራሱን ነገር አምጥቶ ይህንን ነው የምፈልገው ይለዋል። እንግዲህ እንደ ድሮ ቢሆን የሪፐብሊካን ፓርቲ ፕሬዚደንት ሆነው የሚመጣው ሰውዬ ዋናው ነገር እንግዲህ እዚህ ላይ ማስታወስ ያለብን ምንድን ነው፣ በአካሄድ በኩል ካየ ነው በፓርቲም ደረጃ ፕሬዚደንቱ የውጭን ጉዳይ ነገር ነው የውጭ ጉዳይ ነገሮችን ይከታተላል ምናምን ምናምን እና የዶሜስቲክ አጀንዳ ወይም የሀገሪቷን አጀንዳ ደግሞ የእሱ ፓርቲ ኮንትሮል የሚያደርገው ኮንግረሱ እነሱ ናቸው የሚያራምዱት። ይሄ ሰውዬ የውጭንም እየደበላለቀ ምን እያለ እነሱንም ራሳቸውን አዙሮታል። አሁን የእነሱ ዶሜስቲክ አጀንዳ ምን እንደሆነና ወዴት እንደሚከታተሉ አያውቁትም። አንድ ነገር በዚህ ሲያወሩ እሱ ሌላ ነገር ያወራል። በውጭ ጉዳይ ደግሞ አሁን በቀደም የአውስትራሊያን ፕራይም ሚኒስተር አስቀየመው ብቻ በሄደበት በኩል ብቻ ወይ ስድብና ዝም አሁን መቅጣት የማይችል ፍጡር ነው። ስለዚህ በዓለም ላይ በተለይ በአውሮፓ ምን አይነት ሰው እንደሆነና እንዴት አድርጎ ለምሳሌ ኔቶ አንድ ቀን ደስ ሲለው ኔቶ ዋጋ የለውም ይላል፣ አንድ ቀን ደስ ሲለው ደግሞ እንቀበላለን ይላል። አንዳንዴ ካልከፈላችሁ እንወጣለን፣ ዩኤንን አንሰጣችሁም ገንዘብ፣ ብዙ ነገር ዝም ብሎ ይዘበራርቃል። ስለዚህ ማንም ይሄ ሰውዬ ምን እንደሚያደርግ አያውቅም። እና እነሱ ደግሞ ማለት ሪፐብሊካኖቹ እሱ ላይ ዲሬክት ኢንፍሉዌንስ ወይም ተጽዕኖ ሊያደርጉበት አይችሉም። እሱ ራሱን የከበበው በሚሱ በልጁ ባል እንደዚህ የመሳሰሉት ባነን የሚባሉ ድሮ የወብሳት ያላቸው እና ይሄ ደግሞ ኤክስትሪም ራይቲስት የሆኑ አንዳንድ ኖሯቸው የዞሩ አንዳንድ አሉ። ከእነሱ አይነት አካባቢ ሆኖ እነሱ የሚሰጡትን እነዚህ ሲምፕል ማይንድድ የሆኑ ነገሮች እሱን እየያዘ ነው የሚጮሁ። ስለዚህ በእርግጥ ከሆነ መጠየቅ ያለብን ምንድን ነው፣ ኮንግረስ ያሉት ሪፐብሊካኖች ከትራምፕ ጋር ምን አይነት ግንኙነት አላቸው ነው የጠየቀውን ጥያቄ ለመመለስ ማለት ነው። ስለዚህ በእኔ አስተያየት ያላቸው አካሄድ ቀን ከቀን ይቀየራል። ይሄ ሰውዬ ምንድን ነው እንደ ሲዝን ሲቀየር በቀኑ ሰዓት ጊዜ ይቀየራል። እነሱ ምን ለማድረግ እንደሚችሉ አያውቁትም። ስለዚህ እነሱ ላይ ለመፍረድ አንዳንዴ ትንሽ አስቸጋሪ ነው። ግን ያው በእነሱ ስም ስለሆነ የገባውና እነሱን ሬፕሬዘንት አደርጋለሁ ስላለ በዛም ላይ ደግሞ እነሱ ደጋፊ ነን ስላሉ እንግዲህ በቃ ምንድን ነው ተጣብቆ ቁጭ ብሏል ማለት ነው። አጠፋም አለማም አብረው ነው የሚሄዱት ማለት ነው።
ከልብ አመሰግናለሁ ፕሮፌሰር አለማየሁ። እንግዲህ ሰፋ ያለ ውይይት አድርገናል። በተለይ እንግዲህ ብዙዎች ዝም አንልም ብለው በየአቅጣጫው እየተቃወሙ ነው፣ ውጤቱም እየታየ ነው። ሌላው ቀርቶ ሁለት የሪፐብሊካን የምክር ቤት አባላት ሳይቀር ዶናልድ ትራምፕን ሹመት እስከ መቃወም እና ብዙዎቹ የሹመት ጥያቄዎች እስካሁንም በፍጥነት ውሳኔ ያላገኙበት ሁኔታ አለ እና እንደው በዚህ አጋጣሚ እንግዲህ የህግ የበላይነት እያየን ነው በፌዴራል ፍርድ ቤቶች ካለፈው ሳምንት ጀምሮ እንግዲህ ሲያትሉን ፍርድ ቤት ሙሉ ለሙሉ የፕሬዚዳንቱን ውሳኔ እስከማገድ ድረስ እና እንደው በዚህ አጋጣሚ ለኢትዮጵያን ስደተኞችን የሚሰጡት አስተያየት አለ ወይ?
እንግዲህ ይህንን ነገር ሰፋ አድርጌ በሰኞ ዕለት በማወጣው ጽሁፍ ላይ እንዲመለከቱት እጠይቃለሁ። ብዙ ጥያቄዎችም አግኝቻለሁ ከሚዲያም ከሌላም ሰዎች ምናምን እና አንድ ነገር እንደው አድማጮች እንዲረዱት የምፈልገው ነገር ምንድን ነው፣ የዚህ አይነት ነገር አዲስ አይደለም በአሜሪካ ነው እና በጽሁፌም ላይ ይህንን ነገር በዝርዝር አቅርቤዋለሁ። ከጥንት ጀምሮ እቺ ሀገር ኮሎኒ ወይንም ቅኝ ግዛት በነበረችበት ጊዜ በ16 ዓመተ ምህረት ማለት ነው ከዛን ጊዜ ጀምሮ በሀገሪቱ ሀገሪቷ ውስጥ ኮሎኒ በነበረችበት ጊዜ እዛ ያሉት ሰዎች በተለይ ለምሳሌ ከአየርላንድ የሚመጡትን ሰዎች፣ ከጀርመን የሚመጡትን እነዚህን የመሳሰሉ ሰዎች ገና በ1700 ምናምን ገደማ 1730 ምናምን አካባቢ ህግ እያወጡ ከሀገር ውስጥ እንዳይገቡ፣ ከገቡ ደግሞ ታክስ እንዲደረጉ ምናምን እና ሰውን ለማስወጣት እና ያልተፈለጉትን ሰዎች ለማስቀረት እንደዚህ እንግዲህ ዋይት አንግሎ ሳክሰን የሚባሉት እንግዲህ ያው እንግሊዝ ሰት ወይም ከእንግሊዝ የመጡ ናቸው ሰሜን አሜሪካ ራሳቸውን ሰትል ሊያደርጉ የሞከሩት። ስለዚህ እነሱ ብዙ የሆነ ዘረኛነት፣ ኩላዊ ያልሆነ ነገር ለማስተዳደር ብዙ ለማድ ያደረጉት ነገር አለ፣ በተለይ በአይሪሾች፣ በጀርመኖች ላይ እንደዚሁም ደግሞ በቻይናዎች ላይ የመሳሰሉት ላይ። ስለዚህ በዝርዝር አቅርቤዋለሁ ቢመለከቱት። እንትን ይሄ ነገር አዲስ አይደለም፣ የሚያስደነግጥም ነገር አይደለም። ሁልጊዜ በአሜሪካ ታሪክ ላይ ያለ ነገር ነው እና አሁን እንኳን እንደው 1924 አካባቢ ጣሊያኖች አይሁዶች እንዳይገቡ፣ ከደቡብ አውሮፓ እንዳይገቡ ብዙ አይነት ህጎች እየወጡ ሰውን ለማስቀረት የተደረገ ነገር ነው። እዚህም ሀገር የነበሩ ለምሳሌ ከጃፓን ተወላ የሆኑ ሰዎች ስር ላይ እንዲደረጉ በሁለተኛ ዓለም ጦርነት ላይ ብዙ የሚደረጉ ነገሮች አሉ። ስለዚህ ሊያስደነግጠንና ከዚህ በላይ ሊያሳስበን ነገሮች አሉ። ይሄ ሰው የሚናገራቸው አንዳንድ ነገሮች ሊያሳስቡ የሚችሉ አሉ። ከውጭ ሀገር የመጣ ሰው ሀገር ውስጥ ኢሊጋል ኤሊየን ወይም አንዳክመንት ኤሊየን የሚባል ወረቀት የሌለው ወይንም ሀገር ውስጥ ገብቶ ፈቃድ ሳይኖረው ወይም ፈቃዱ አልፎበት የሚኖር ሰው ፈቃድም እያለው ለምሳሌ የነዋሪ ፈቃድ ፐርማነንት ሬዚደንት እያለ ወይም ወንጀል ከፈጸመ አንዳንድ ወንጀሎች ደግሞ በጣም ቀላል ነገሮች የሚመስሉ ናቸው፣ ግን ትልቅ አይነት ጠንቅ ሊያመጡ የሚችሉ ናቸው። ለምሳሌ ዶሜስቲክ ቫዮለንስ የሚሉት አለ። ባልና ሚስት ይጣላሉ፣ በዛ ምክንያት ፖሊስ ይጠራል፣ በፖሊስ ምክንያት ፍርድ ቤት ይኬዳል። ወይ ባል ወይ ሚስት በዚህ ነገር ላይ ከተፈረደባቸው ያ ራሱ ደግሞ ሊያስነጥቅ ይችላል የነዋሪነትን እንትን። ወይንም ሰው ጠጥቶ መንገድ ላይ መኪና ተጋጭቶ ጉዳት ከደረሰ እሱ ራሱ ፌለን ይባላል፣ ድራንክ ድራይቪንግ ፌለን እሱ ራሱ ሊያመጣ ይችላል። ስለዚህ እንደዚህ አይነቶች ነገሮች አሉ ጥንቃቄ የሚያስፈልጋቸው። እነዛ ነገሮች በሚሆኑበት ጊዜ ኦልሬዲ በህገ መንግስቱ ላይ ህጉ ላይ ያሉ ነገር ስለሆኑ ሬቮኬሽን ወይንም ከሀገር ሊያስወጡና የመኖሪያ እንትን ሊያስመጥቁ ይችላሉ። ዋናው የሚያሳስበው ምንድን ነው? ምንም አይነት ወረቀት የሌላቸው ኢሚግራንት ወይንም ሀገር ውስጥ ያሉ ሰዎች ወይንም ፈቃድ ኖሯቸው በቱሪስት መጥተው በተማሪ መጥተው ምናምን ጊዜያቸው አልፎባቸው ሀገር ውስጥ ያሉ ወይንም እንደዚያን ነገር ሲያደርጉ በጥፋት ተይዘው ሳሰሳቸው ታውቀው ሀገር ውስጥ በቂ ማስረጃ የሌላቸው የመኖሪያ ፈቃድ እንዳላቸው ወይም ሀገር ውስጥ በትክክል እነዚህ ሰዎች ላይ እነዚህ አይነት ሰዎች ጥንቃቄ ማድረግ ያስፈልጋቸዋል። ይህም የምለው ምንድን ነው፣ እዚህ ላይ ደግሞ አንድ ሳንክቹዋሪ ሲቲስ የሚባሉ ምናምን ነገሮች አሉ። ዋናው ምንድን ነው፣ ፌደራሉ የኢሚግሬሽን ኢንፎርስመንት ጋራ ወይም የኢሚግሬሽን ህግ ከሚያስደርጉት ቦርደር ፓትሮል የመሳሰሉት ኢሚግሬሽን ከእነሱ ጋራ ግንኙነት እስካለ ድረስ ነው። ለምሳሌ አንድ ሰው መኪና እየነዳ ሲሄድ መብራት ጥሶ ቢሄድ ብዙ ቦታ ምንም ያው ትኬቱን ያገኛል፣ ወደ ቤቱ ነው የሚሄደው። አንዳንድ ቦታ ግን ለምሳሌ እንደ አሪዞና አይነት ቦታ ላይ ባሳለፉት ድንጋጌ መብራቱን ጥሶ የሄደው ሰው አገር ውስጥ ምናልባት ህጋዊ ባልሆነ መንገድ ካለ ምናምን የመሳሰሉትን ነገሮች ወይ ይዞ ለፌዴራሉ ቦርደር ፓትሮል ወይም ለእነሱ ሊያቀርብ የሚችል አይነት ነገሮች አሉ። ግን ሳንክቹዋሪ ሲቲስ የሚባሉት በምንም አይነት የአካባቢው ፖሊስ፣ የአካባቢው ህግ አስከባሪዎች በዚህ አይነት ነገር ላይ አንተባበርም የሚሉ ናቸው። ለምሳሌ ሳን ፍራንሲስኮ አለ፣ ለምሳሌ ሎስ አንጀለስ አለ፣ ብዙ ቦታዎች እንደዚህ። እዚያ ያሉት ሰዎች ያላቸው እንትን ቀነስ ሊል ይችላል ማለት ነው። ምክንያቱም ፖሊስ ሊያቆማቸው ወይም ከፖሊስ ጋር ግንኙነት ቢኖራቸው ያ ግንኙነት ወደ ኢሚግሬሽን ሰዎች ወይም ኢሚግሬሽን ኃላፊዎች ጋር የሚያገናኝ ነገር ላይሆን ይችላል።
ፕሮፌሰር አለማየሁ እንግዲህ ላይ በተለይ አንስተውታል እና እንደዚህ አይነት ያሉ ግዛቶችን ስደተኞች ሰርተው እንዲኖሩ ወረቀት የሌላቸው ስደተኞችንም በየአካባቢ ያለው የጸጥታ ኃይል እለት በእለት አለመከታተሉ መቆም አለበት፣ ይሄም አያደርጉ ከሆነ ድጋፍ አልሰጥም ብለዋል። እንግዲህ እርስዎ ያሉበት ካሊፎርኒያ ግዛት ይህንን የፕሬዚዳንቱን አስተያየትና ተቃውሟል እና ይህንንስ እንደው ፕሬዚዳንቱ ከግዛቶች ስልጣን በላይ ነው ያላቸው?
እንግዲህ ይሄ ራሱ ህገ መንግስታዊ አይደለም እላለሁ። ምክንያቱም እንደዚህ ነው፣ በቀላሉ ልትረዳው ትችላለህ። በአሜሪካን ህገ መንግስት መሰረት ኮንግረሱ ነው በጀት የሚያወጣው የሚሰጠውን የሚከፈለውን የሚያደርግ። ይሄ ማለት ምንድን ነው? ለምሳሌ ሳን ፍራንሲስኮ ወይም ለሎስ አንጀለስ ለአንድ አስፈላጊ ነገር 1 ቢሊዮን ብር ተሰጠ እንበል። ይህንን የሰጠው ፕሬዚደንቱ አይደለም፣ ይሄንን ድንጋጌ ያሳልፈው በህገ መንግስቱ መሰረት ኮንግረሱ ነው። ስለዚህ ፕሬዚደንቱ ኮንግረሱ ያዘዘውን ገንዘብ መልሼ እወስዳለሁ የሚል ችሎታ አለው ወይ የሚል ነው። ይሄ ከአሁን በፊት በፊትም ሌላም ጉዳዮች አሉ። ክሊንተን ቨርሰስ ኒውዮርክ የሚባልም ጉዳይ አለ። በደንብ አድርጎ አስቀምጦታል ፕሬዚደንቱ። አየ ሰፐሬሽን ኦፍ ፓወርስ የሚባል አለ። ትንሽ እንዲያው ለማስረዳት ያህል ብዬ ነው። ይህም ማለት ምንድን ነው? ስልጣን ክፍፍል አለ እና የስልጣን ክፍፍሉ የተወሰኑ ነገሮችን አጥብቆ ይዛል። ኮንግረሱ ህግ ማሳለፍ ነው፣ ፕሬዚደንቱ ህጉን ስራ ላይ ማዋል ነው፣ ዳኞች ስራቸው መስራት ነው። ስለዚህ አሁን የጠየቀው ጥያቄ ላይ ለከተማዎቹ የሚሰጠው ገንዘብ ኦልሬዲ በህግ በኮንግረሱ ተላልፏል። ከዛ በኋላ ያለው ስራ ፕሬዚደንቱ ያንን ማስፈጸም ነው እንጂ ያንን አለማስፈጸም አይደለም። ስለዚህ ፕሬዚደንቱ ያንን ገንዘብ አልሰጥም ቢል ይሄ ራሱ እንግዲህ ፕሬዚደንቱ ምንድን ነኝ ማለት ነው? እኔ ራሴ እንደ ኮንግረሱ ሆናለሁ ማለት ነው። ገንዘቡን የሰጠው ብቻ ነው ገንዘቡን ለመውሰድ የሚችለው። ስለዚህ ገንዘቡን ኮንግረስ ካስቀመጠውና ለዚህ ቦታ ይውላል ካለ ኮንግረሱ ራሱ ሄዶ ሰር አለበት ወይም መውሰድ አለበት። ፕሬዚደንቱ ይህን ላድርግ ቢል የስልጣን ክፍፍሉን መሰረታዊ የሆነ የህገ መንግስቱን መተዳደሪያ ጣሰ ማለት ነው። ራሱን እንደ ህግ አውጪ ሆኖ አቀረበ ማለት ነው። በዚህ ላይ ደግሞ ብዙ ተወሰኑ ፕሬዚደንት ይባላሉ አሉ። ስለዚህ ይህን አደርጋል ብዬ አልሞክርም፣ አላምንም። እንዳልኩ ቀደም አድርጌ እንደጠቀስኩ አንድ ክርክር ላይ ኮንግረሱ ለኒውዮርክ የተወሰነ ገንዘብ ወስኖ ነበርና ለፕሬዚደንቱ ስልጣን ሰጥቷል፣ ኤግዜኪቲቭ ቪቶ የሚባልና በጀቱ ካለፈ በኋላ ፕሬዚደንቱ የሚፈልገውን እንዲሰርዝ ማለት ነው። ምክንያቱም አንዳንዴ ዴፊሲት ይሉታል የሀገሪቷ ብድር ምናምን የበዛ እንደሆነ እንዲቀነስ ብሎ እነሱ ይህንን ስልጣን ያላቸው ራሳቸው ማድረግ ስላልፈለጉ ዝም ብለው ያድሉና ገንዘብ በኋላ ሄደው በአካባቢያቸው እንደኛ እኮ ይህን አድርገን ነበረ ግን ፕሬዚደንቱ ነው የወሰደው ብለው ፕሬዚደንቱ ላይ ለማላከክ ጥፋቱም የሚያደርጉትን አድርጎ ፕሬዚደንት ክሊንተን ኮንግረሱ በሰጠው መብት ለኒውዮርክ የሚላከውን ሰረዘ። ኒውዮርክ ፍርድ ቤት ሄዱና እንዲህ እኮ በስልጣን አከፋፈል ደረጃ እኮ የሱ ቦታ አይደለም፣ ገንዘቡን የሰጠን ኮንግረሱ ነው። ስለዚህ ገንዘቡን ደግሞ ሊወስድ የሚችለው ኮንግረሱ ነው አለ። ፍርድ ቤቱ ልክ ነው አለ። ይሄ የስልጣን ክፍፍል ጉዳይ ነው። ህገ መንግስቱ ለፕሬዚደንቱ የሚያዘው አንድ ነገር ብቻ ነው፣ ህጉን ህገ መንግስቱን በስራ ላይ ማዋል ብቻ ነው እንጂ ኮንግረስ ያወጣውን ህግ ይሄኛ ህግ እኮ ጥሩ አይደለም፣ ምናልባት ገንዘቡን በሌላ ቦታ ልናደርገው እንችላለን፣ የእሱ ቦታ አይደለም፣ ካልፈለገ ሄዶ ኮንግረሱን ከእነዚህ ከተማዎች ገንዘቡ ይነጠቅ ወይንም አይሰጥ ብሎ ማድረግና ሌላ ህግ መተላለፍ አለበት። አለዚያ ግን ሊያደርገው አይችልም። ይህንን እርግጠኛ ነው።
ከልብ አመሰግናለሁ ፕሮፌሰር አለማየሁ። እንግዲህ ዋናው ውይይታችን እዚህ ያለውም ኢትዮጵያዊ ስደተኛ ተገቢውን ግንዛቤ በጉዳዮች ላይ እንዲያገኝ በተለያየ ጊዜ እንግዲህ የተለያዩ አስተያየቶችን ሲሰጡ ቆይተዋል። ሌላው ደግሞ እንግዲህ የሀገራችን ጉዳይ በተመለከተ ሁልጊዜ የህግ የበላይነት ይከበር፣ የህግ የበላይነት ይከበር ይባላልና ህግ እንደዚህ ተከብሮ ሲታይ አሜሪካ ፕሬዚዳንት እንግዲህ የሰጠው ውሳኔ በፍርድ ቤት ትእዛዝ ተግባራዊ እንዳይሆን የሚደረግበትና ሌሎች የተቋማትም ያንን የፍርድ ቤት ውሳኔ አክብረው የፕሬዚዳንቱን ውሳኔ ወደ ጎን አድርገው የፍርድ ቤቱን ውሳኔ ተግባራዊ የሚያደርጉበት ሁኔታ አይተናል። እንደው ከዚህ በኢትዮጵያ የፍትህ የህግ የበላይነት እንዲከበር እንደርሶ ድምጻቸውን ደጋግመው ለሚያሰሙ ይሄ እንዲሆን እየታገሉ ላሉ ኢትዮጵያውያን እንደሚያስተላልፉት መልእክት አለ ወይ?
እንግዲህ ይሄ ትልቅ ትምህርታዊ ነገር ነው። እዚህ ላይ ጥሩ ጥያቄ ነው። አመሰግናለሁ ስለጠቀስኩኝ። እንግዲህ እዚህ ላይ ለእኔ ትልቁ መልእክት መላክ መፈልገው ምንድን ነው? በአሜሪካን ሀገር እስከኖርን ድረስ ስለ አሜሪካን ህግ፣ ስለ አሜሪካን ታሪክ፣ ስለ አሜሪካን አያያዝ ስነስርዓት ማወቅና መማር ግዴታችን ነው። ብዙ ነገር አለ። ኢንተርኔት ላይ የምንማረው ነገር አለ። እኔ አንዳንድ የምጽፋቸው አንድ ትንሽ ነገሮች ማንሳት ይቻላል። ከዛ ላይ ራስን ማስተማር ይቻላል። እዚህ ሀገር እስከኖርን ድረስ መብታችንን ካላወቅን ብንገፈፍም አናውቀውም። ሊገፈንም ሰው ሲመጣ በፍርሃት ራሳችንን ተንቀጥቅጠን ነው የምንገኘው። ስለዚህ ኢትዮጵያኖችን በጣም ምለምነውና ላሳስብ የምፈልገው ነው ምንድን ነው፣ ስለዚህ ሀገር መማር አለብን፣ ግዴታ ነው። መኖር እስካለብን ድረስ ከህብረተሰቡ ጋር በኩል ለመተዳደር የምንችልበት መንገድ ይህንን ስናደርግ ብቻ ነው። አለዚያ ሁልጊዜ እንደ ውጭ ሰው እንደ ባይተዋር ሆነን ነው የምንቀረው። መብታችን ምን እንደሆነ አናቅም። ሁልጊዜ በፍርሃት ነው፣ ሁልጊዜ ስጋት ነው የምንኖረው፣ ሁልጊዜ በመጨነቅ ነው የምንኖረው። ይሄ ሁሉ የሚመጣው ከምንድን ነው? ካለማወቅ ነው። የእኛ ጠላታችን ፕሬዚደንት ትራምፕ ወይም ሌላ ጠላታችን አለማወቅና መሀይምነት ነው። መብቱ እያለን ችሎታው እያለን የምንማርበት እያለ እነዚህን ነገሮች ባለማወቅ ሁልጊዜ እንርበተበታለን። አሁን ለምሳሌ አብዛኞቻችን ፖሊስ መንገድ ላይ እንኳን በስቆመስ መብታችን ምን እንደሆነ አናውቅም። ፖሊሱ መጥቶ ቢጠይቀን ይህን አድርጋለሁ ምናምን ሲል ምን አይነት መብት እንኳን እንዳለን አናውቅም። ለምሳሌ ከፖሊሱ ጋራ መሰረታዊ ነገሮችን ከመስጠት ሌላ ወይም መንጃ ፍቃድ ከማሳይ ሌላ ጥያቄ መልስ መስጠት እንደሌለ መብታችን እንደሆነ ማናቅ ብዙ አለን። የመናገር መብታችን ምን እንደሆነ ማናቅ ብዙ አለን። እንደ አንዳንድ ነገር እንኳን ለመጥቀስ በኢንተርኔት ላይ የሚጽፉ አሉ። ለምን እንደሚፈሩ ስማቸውን አያወጡም፣ የውሸት ስም ይለጥፋሉ። ግን በውሸት ስም የተጻፈውን አንብበን ከነሱ እንድንረዳ ይፈልጋሉ። ምን አይነት አስተሳሰብ ነው ይሄ? ስለ ኢትዮጵያ መብት ይጠበቅ ምናምን እንላለን፣ የህግ በላይነት እንላለን፣ በነጻነት እንዲመረጥ ብዙ ነገር እናገራለን። ምን እናውቃለን? እዚህ ሀገር እየኖር ስንታችን የተመዘገብ ነው ለመምረጥ እንኳን? ይሄን ነገር እኔ ራሴ በጣም አሳስቦኛል። በተለይ በአሁኑ ሳምንት ባገኘው ብዙ ጥያቄዎችና ምናምን የሰውን ስጋትና መፍራት ምናምን በማየበት ጊዜ ለምንድን ነው የሚል ጥያቄ ውስጥ ገባ። ምክንያቱ በጣም ቀላል መሆኑ ገባኛል። ጥብቅ አድርገን ወይንም ስራዬ ብለን ስለ ነብታችንና ስለ ሀገሪቷ አስተዳደር ስለ ሀገሪቷ ህገ መንግስት፣ ስለ አወቃቀሯ፣ የፕሬዚደንቱ ስልጣን ምን እንደሆነ፣ እነዚህ የመሳሰሉት ነገሮች መሰረታዊ የሆኑት ነገሮች ስለማናቅ ነው። ይህንን እስካላወቅን ድረስ ደግሞ ሁለተኛ ሰከንድ ክላስ ሲቲዝን ሆነን ነው የምንቀረው። እንደውም አልፎ ሶስተኛም ልንሆን እንችላለን። መብቱን የማያውቅ ዜጋ ዜጋ ነኝ ብሎ ሊኖር አይችልም፣ ወይንም ባለበት ሀገር ማለት ነው። በተለይ ብዙዎቻችን በሲቲዝን ነን ብለን የምናምንነት ያለን መብታችንን እስካላወቅን ድረስ ከአሜሪካኑ ህዝብ ጋር እኩል ነን ልንላችል። ይሄ ደግሞ በኢትዮጵያኖች ወይም በውጭ ያሉ ሰዎች ወሰን አይደለም። አሜሪካንም ሀገር ሆኖ በአብዛኛው የአሜሪካን ህገ መንግስት ህጉ ምን እንደሆነ ማያውቅ አያለ ህዝብ አለ። እኔ ራሴ ተማሪዎች አሉ ኮሌጅ እንኳን የገቡት ብዙም ነገር አያውቁት። እና ለምንድን ነው ራስን ማዳበር ወይም ለራስ እውቀት ፈልጎ ይህንን ነገር ራስን ገፋፎ ለማስተማርና ለማወቅ ስለማንችል ነው። ስለዚህ አሁንም ሆነ ወደፊት እዚህ ሀገር በምንኖርበት ጊዜ ተከሶ እንኳ ወይም ተይዞ ኢሚግሬሽን እንኳን ቢቀር እኮ ራስን እኮ ለመከላከል የሚያበቁ ብዙ ነገሮች አሉ። ቢያንስ ቢያንስ የሚሆነው ይሆናል፣ ግን የራስን መብት ማስከበር የሚቻልበት ብዙ ነገር አለ። ሁልጊዜ እንዴት እንደሚታረድ በግ ሁልጊዜ እንቀርባለን። ሁልጊዜ እንዴት እናመልካለን? ፖሊስ ነው ይሄ፣ ገሌ ነው ይሄ በማምለክ ሁልጊዜ ነው ወይም በፍርሃት በዛ ነው የምንኖረው። ብዙዎቻቸው ግልጽ አድርጌ ነው የምነግረው። ይሄ ሊሆን የሚችለው ምንድን ነው? በስንፍነታችን ማለት ነው። ራሳችንን ባለማዘጋጀት፣ ራሳችን ባለማስተማር፣ ራሳችን ባለታትረን እዚህ ሀገር በምንኖርበት ጊዜ መብታችን ምንድን ነው ብለን ባለማወቃችን ነው። ስለ ኢትዮጵያ ሆነ ስንናገር እዚህ ደግሞ ያለን መብታችን ደግሞ ማወቅና ማስከበር አለን። አንድ ሰው በስራ ላይ ካላዋለ ያንን ነገር በሌላ ቦታ የሚናገረው ከንቱ ነገር ነው። ስለዚህ ደጋግሜ የምናገረው ምንድን ነው፣ ብዙ ነገሮች አሉ። እኔም በተቻለ መጠን ከአሁን በኋላ በየሳምንቱ ከመጽፋቸው አለፍ አለፍ እያልኩኝ እነዚህን ነገሮች ለማስተማር እሞክራለሁ። በሲቪክ ደረጃ ሲቪክ ኤጁኬሽን ማለት ነው። ያንን ነገር ቀስመው ፕራክቲካል የሆኑ ነገሮች ሰው በየቀኑ በሚኖርበት ጊዜ ሊጠቅሙ የሚችሉ አይነት እውቀቶች እና የት ደግሞ እንደሚገኙ ሌላዎች፣ እነዚህ ደግሞ በኮሚኒቲ ደረጃ ማስተማር ይቻላል። በተለይ ብዙ ኢትዮጵያኖች ባሉበት አካባቢ ምሁራን አይጠፉም፣ እነዚህን ነገሮች ለማስረዳት የሚችሉ ሌላ ቢቀር ወጣቶችም አሉ። እነዚህን አንዳንድ ነገር ሰውን ወይም ኮሚኒቲውን አዘጋጅቶ መብታችሁ ይሄ ነው፣ እንደዚህ ቢሆን እንደዚህ ይሆናል፣ እንደዛ ካልሆን እንደዚህ ነው። ማንም ሰው ሊል ያደርጋችሁ አይችልም። አትሊስት እዚህ ቦታ ሄዳችሁ መጠየቅ ትችላላችሁ። ገንዘብ ከሌላችሁ እዚህ ቦታ ጠበቃ አለ፣ ነው ሊጋል ሄዶ ለህዝብ እንትን የሚል እነዚህ አይነት ሲቪክ የሆኑ ነገሮችን ማወቅ አለብን። አለዚያ ሁልጊዜ ሶስተኛ ሲቲዝን ሆነን ነው የምንቀረው። ልጆቻችን ምን የሚማሩት ነገር የለም ከኛ ያዩና፣ ምንድን ነው ከኛ የሚማሩት? ፍርሃትን። ቤተሰብ ሲፈራሲያ ምንድን ነው ልጅ የሚያደርገው? እንደዚህ ይሆናል እንደዚህ፣ በፍርሃት ነው ምንኖር። ነጻነት ያለበት ሀገር ውስጥ በፍርሃት ለመኖር አንችልም። በፍርሃት መኖር ነጻነት ያለበት ውርደት ነው ብዬ ነው ማምን። ስለዚህ ደጋግሜ መናገር የምፈልገው ምንድን ነው፣ ስለ መብታችን እንማር። ካልቻል ምሁራን እንጠይቅ። ከሌለ ኢንተርኔት ላይ ብዙ ሪሶርስ አለ። ካስፈለገ እንደ አሁን የምናደርገው አይነት ጥያቄ እናመል በየጊዜው ከተጠራው መጥቼ ብዙ ሰዎች የሚያነጋግሩ ነገሮች ካሉ በነዛ ላይ አንዳንድ ሀሳብ መስጠት ይችላሉ። ዛሬ የተነጋገርነው ነገር በሙሉ ስር መሰረቱ ከዚህ ጋር የተያያዘ ነው። ብዙ ሰው ሀሳብ ላይ የወደቀበት ምክንያት እውቀቱን ስለሌለውና እውቀቱን ለመገብየት ስላልሞከረ ነው እንጂ እነዚህ ነገሮች በጣም ግልጽ የሆኑና በቀላሉ መረዳት የሚችሉ ነገሮች ናቸው። ህጋዊ ነገር ሳይሆን ማለት ነው፣ ስለ ጠቅላላው ሁኔታ ፕሬዚደንቱ ምን ማድረግና ምን ማድረግ እንደማይችል አትሊስት ለሚያስበውና የዚህ ነገር ለሚያሰጋው ሰው ትንሽ የመንፈስ ጥንካሬ ይሰጠዋል። ትንሽም ቢሆን በዚህ ነገር ብሎ ራሱን አጽናንቶ ወደፊት ደግሞ ከማሰብና ከመስጋት ሌሊቱን ተኝቶ ማደር ራሱ ጥሩ ነገር ነው። ይህም ሊመጣ ይችላል እውቀት ስላለው ማለት ነው። ስለዚህ ወደፊትም ከጋበዝከኝ በዚህ አይነት ነገሮች ላይ መጦች አንዳንድ ነገሮችን አስቸጋሪ ነው ብሎ የሚያዩት ካሉ ደስ ይለኛል መጥቼ ለማነጋገርና ሀሳብ ለማካፈል።
ከልብ አመሰግናለሁ ፕሮፌሰር አለማየሁ ገብረ ማርያም። ቀደም ሲል እንዳልኩት እንግዲህ ወደፊትም ውይይታችን ይቀጥላል። ከአሁን ሰፋ ያለ ውይይት አድርገናል። ቀደም ሲል ለመጥቀስ እንደሞከር ነው እንግዲህ ልዩ ልዩ ጉዳዮችን አንስተናል። ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካል ሳይንስ ህገ መንግስታዊና የዜጎች መብት መምህር፣ በህብሬዶ አድማጮች ስም እንደ ወትሮ ሁሉ ከልብ አመሰግናለሁ። ወደፊትም በሌሎች ወቅታዊ ጉዳዮች ላይ እንወያያለን። መልካም ጊዜ፣ መልካም ምሽት ይሁንልዎ።
እኔም አመሰግናለሁ ሀብታሙ፣ ህብር ሬዲዮንም፣ ሁላችሁንም አድማጮችም ጊዜያቸውን ወስዶ ስላዳመጡኝ አመሰግናለሁ። በፈለግከው ጊዜ ብደውልልኝ እመጣለሁ። አመሰግናለሁ፣
ከልብ አመሰግናለሁ።